የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን። ነው ዛሬም ደግሞ በፊቱ ቁጭ አድርጎን እንድንማር ሊመግበን ከቃሉም አድ ደግሞ እግዚአብሔር አምላካችን የሚገባንን ሊያስታውቀን አንድ ላይ በራዲዮናችን ዙሪያ ሰብስቦናል። በእያላችሁበት ስፍራ ሆናችሁ ራዲዮናችሁን ከፍታችሁ ከቤተሰቦቻችሁ ጋራ ወይንም ከጓደኞቻችሁ ጋራ አንድ ላይ በመሆን ወይንም ደግሞ ለብቻችሁ ቁጭ ብላችሁ ይህንን ዝግጅት የምታደምጡ እንዲሁም ከእግዚአብሔር ማድ በረከቱን ለመቀበል የቀረባችሁ ልትኖሩም ትችላላችሁ። በተለያየ አይነት ሁኔታ ውስጥ ሆናችሁም በዚህን ጊዜ ወደ ጌታ ማድ የቀረባችሁ ልትኖሩ ትችላላችሁ። እግዚአብሔር ለኔና ለናንተ የሚበጀውን ነገር ደግሞ ዛሬ አዘጋጅቷል። ታላቅ ድግስ፣ የቃሉ ድግስ። አዎ፣ የእግዚአብሔርን ሥራ አውርተን መች እንጨርሳለን ወገኖቼ? ሥራው ከአይምሮአችን በላይ ነው። እንዲህን በላ አድማጮቼ፣ እግዚአብሔርን በዚህች ምሽት በማን ትመስሉታላችሁ? እግዚአብሔር ብዙ ሥራችሁን አልሰራላችሁ ምን? እግዚአብሔር ደግሞ እኛ በጠፋንበት ሰዓት ሁሉ፣ እኛ በባከንበት ሰዓት ሁሉ፣ መውጫው ቤት በኩል ነው ባልንበት ሰዓት ሁሉ እነሆ መሰላሉን፣ የመውጫውን መሰላል ፈተናውንም ድል የምናደርግበትን የእምነት ጉልበታችንን አጽንቶና ቆሞ እግዚአብሔር ከፊት ለፊታችን የቀደመበት ጊዜ የለምን? ሥራው ታዲያ ድንቅ አይደለምን? የእግዚአብሔርን ሥራ ለመናገር ወገኖቼ የኔ አንደበት ብቃት የለውም። እግዚአብሔርን በምን መስለዋለሁ? እግዚአብሔር በሕይወት ዘመናችን ሙሉ በጣም በእውነት ልንገልጸው ከምንችለው በላይ ሆኖልናል ሥራው። ስለዚህም ከአይምሯችን በላይ ነው።
በዚህ ዝማሬ ስላገለገለን
እግዚአብሔር በቀረው የሕይወት ዘመኑ አገልግሎቱን ይባርክ ይያልን። ወደ ለቱ ጸሎታችን እናልፋለን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን ስለ ብዙ ነገር። አንተ ከስከ ብለን መናገር ከምንችለው በላይ ሆነህልናል። ብዙ ነገሮቻችን ባንተ ተከናውነዋል። ብዙ ነገሮቻችን ባንተ ተሰርተውልናል። ጌታ ሆይ ቀሪውን የሕይወታችንን ዘመን ደግሞ አሳልፈን ለአንተ እንሰጣለን። ውጊያ በበዛበት፣ ጫጫታና ውካታ በበዛበት በዚህ ዓለም ውስጥ ስንኖር ሳለ እግዚአብሔር አምላካችን ሆይ ፈቃድን እያገለገልን መኖር እንድንችል፣ እግዚአብሔር ሆይ ያንተን በጎ ዓላማ ማከናወን እንድንችል እንድትረዳን እንለምንሃለን። በዚያ በኖህ ዘመን ሰዎች ያንተን ድምፅ መስማት ባቃታቸው ሰዓት፣ ያንተን ፈቃድ ማድረግ ባቃታቸው ሰዓት፣ በኖህ ላይ ሲያላግጡ በነበረበት ጊዜ፣ የገዛ ሥጋቸውን ፈቃድ እያደረጉ በነበረበት ሰዓት፣ ባሪያህ ኖህ ግን ያንተን በጎ ፈቃድ ለማድረግ እስከ መጨረሻው ድረስ ጨከነ። አንተም ደግሞ በትውልድ ሁሉ ውስጥ አይተው እግዚአብሔር ሆይ መረጥከው፣ አጸደቅከው። በዚህ ትውልድ ውስጥ እንደ ኖህ ያለ ጻድቅ የለም አልክ እግዚአብሔር ሆይ። እኛንም ዛሬ ደግሞ እንደዚሁ እግዚአብሔር ሆይ ኖህን ያዩት ዐይኖች እንዲያዩን፣ እግዚአብሔር አባቴና አምላኬ ሆይ በመልካሙ ነገር ላይ ተጣብቀን ከአንተ ጋር ማለፍ እንድንችል ጸጋህን እንድታበዛልን እንለምንሃለን። እግዚአብሔር አምላካችን ሆይ ወደ ግራም ወደ ቀኝም ሳንመለከት ኖህ በዙሪያችን ከሚያሽካካው ከዓለም ሁካታ ጋር ሳንወጣ ሳንወርድ አንተን ብቻ እንደ ኖህ ጨክነን ተመልክተን እግዚአብሔር ሆይ ፈቃድን እንድናገለግል ዛሬ ሁለንተናችንን እንድሠራ እንለምንሃለን። አቤቱ አምላካችን ሆይ በቤተ ክርስቲያን ውስጥ ኖህ በአገልግሎትም ዕድሜ አስቆጥረን ልንሆን እንችላለን። ያ በቂ አይደለም። ኖህን ያዩት ዐይኖች፣ ኖህን ያጸደቁት ዐይኖች፣ ጻድቅ ኖህ ያለው አንደበት ዛሬ እኛንም ደግሞ እግዚአብሔር ሆይ እንዲመለከቱ። ዛሬም አበበ ጻድቅ ነው፣ ለማ ጻድቅ ነው፣ አልማዝ ጻድቅ ናት፣ ተሰማ ልጄ ጻድቅ ነው እንድትለን ለጽድቅ የሚያበቃንን ሥራ መሥራት እንድንችል በጌታ በኢየሱስ ክርስቶስ ውስጥ እንድትመለከተን እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ መርገም የሆነውን ሥራችንን እሽረህ በጌታ በኢየሱስ ክርስቶስ ደም እነሆ እንድታነጻን ራሳችንን በፊት እናቀርባለን። በዚህ ጊዜ ደግሞ ከድንቅ ቃል ከዘላለማዊ ቃል እግዚአብሔር ሆይ ታምራትን ማየት እንድንችል የዐይኖቻችን ልቦና አብራ፣ በደላችንን ይቅር በል በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም። አድማጮቼ ካለፈው ትምህርታችን የያፌት የካምና ስለ ሴም ልጆች ስንመለከት ነበር። ከምዕራፍ 11 እንደዚሁ ስለ ባቢሎን ግብ መገንባት ከሴም እስከ አብርሃም ስላለውም ደግሞ ትውልድ ስንመለከት ነበር። ዛሬም ቀጣዩን ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዘፍጥረት ምዕራፍ 11 ቁጥር 10ን አውጡ። አድማጮቼ ስለ ባቢሎን ግንብ እግዚአብሔር ያለውን ሐሳብ ተመልክተን እንዲህ ብለን ነበር ጥያቄ በማንሳት የሰዎች ቋንቋ መከፋፈል ስውር ወይም ጊዜውን ጠብቆ የሚታይ በረከት ነበር ወይስ ለጠቅላላው የሰው ልጅ የሚተርፍ መርገም ነበር እብለን ጥያቄ አነሳን። አው መልሱም ደግሞ ከእግዚአብሔር ዓላማ አንጻር ስናየው በረከት ነበር። ሰው ከእግዚአብሔር እየራቀ ከመሄዱ አንጻር ስንመለከት ደግሞ ፍርድ ነበር እብለናል። ለብዙ ዘመናት የሰው ልጅ ከአምላኩ ርቆ ኖሯል። ዛሬ ግን ሬዲዮንና ቴሌቪዥንን በመሳሰሉ ሁሉ ወንጌል በመላው ዓለም እየተሰበከ ነው። በዓለም ዙሪያ በመሰበክ ላይ ባለው ወንጌሉ አማካይነት እግዚአብሔር ለእናንተ የሚሆን የምስራች አለኝ፣ ስለዚህም በየቋንቋችሁ እየተናገርኳችሁ ነኝ በማለት ለዓለም ሕዝብ ጥሪ ያቀርባል። ዛሬ ወገኖቼ መጽሐፍ ቅዱስ በብዙ ቋንቋዎች ተተርጉሟል። አሁንም ቢሆን አለ በመጨረሻ ላይ አሁንም ቢሆን በመቶ በሚቆጠሩ ጥቂት ሕዝብ በሚግባባባቸው ቋንቋዎች እየተተረጎመና በሁሉም አገር እየተዳረሰ ነው ብለን ነበረ። እግዚአብሔር ይክበር ይመስገን። ዛሬ ከቁጥር 10 እንዲህ የሚልን ቃል እናነባለን። የሴም ትውልድ ይሄ ነው። ሴም የመቶ ዓመት ሰው ነበረ። አርፋክሳድንም ከጥፋቷ በኋላ በሁለተኛው ዓመት ወለደ ይላል። በሚቀጥሉት ቁጥሮች የሴም ዝርዝር ተጠቅሶ እናገኛለን። አለፍ በሉና ቁጥር 4 እና 5ን ተመልከቱ። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም ይላል። አሁን ደግሞ የታራን መስመር እየተከተልን ነው። ልብ በሉ፣ በዚህ ላይ የታራን መስመር እየተከተልን እየሄድን ነው ያለ ነው። ምክንያቱም ከሚቀጥለው ጥቅስ መረዳት ይቻላል። ቀጥላ አርገን ቁጥር 26ን እናንብብ። ታራም 100 ዓመት ኖረ፣ አብራምንና ናኮርን ሐራንም ወለደ ይላል። አሁን የአብርሃምን መስመር ይዘናል። አብርሃም አብርሃም በኋላ ተብሎ የተጠራው የእግዚአብሔር ሰው ነው። እስከ ክርስቶስ ድረስ የሚያደርሰንም ይሄኛው የዘር ሐረግ ነው። ከቁጥር 27 እስከ 31 ያለውን እስቲ እናንብብ። የታራም ትውልድ እነሆ ይህ ነው። ታራ አብርሃምንና ናኮርን ሐራንንም ወለደ፣ ሐራንም ሎጥን ወለደ። ሐራንም በተወለደበት አገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብርሃምና ናኮር ሚስቶች አገቡ። የአብርሃም ሚስት ስሟ ሶራ ነው። የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዮስካ አባት ነው። ሶራም መካን ነበረች፣ ልጅ አልነበራትም። ታራም ልጁን አብርሃምንና የልጅ ልጁን የሐራንን ልጅ እሎጥን የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእነርሱም ጋር ወደ ከነአን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ፣ ወደ ካራንም መጡ፣ ከዚያም ተቀመጡ ይላል። የታራ ስም ትርጉም መዘግየት ማለት ነው። ልብ በሉ፣ ታራ ማለት መዘግየት ማለት ነው። ቁጥር 32 ደግሞ የታራም ዕድሜ 205 ዓመት ሆነ፣ ታራም በካራን ሞተ የሚል ነው። ይህ መስመር ወደ አብርሃም እየመራን ነው። ታሪኩ በሚቀጥለው ምዕራፍ ይጀምራል። እዚህ ላይ ስለ ዘፍጥረት አንዳንድ አቆችን እንድናስታውስ እፈልጋለሁ። የመጀመሪያዎቹ 11 ምዕራፎች ከዚህ ቀደም ያጠናናቸው ማለት ነው በአንድ ምድብ ውስጥ ሲመደቡ ወይም ሲጠቃለሉ፣ የተቀሩት 39 ምዕራፎች ደግሞ በሌላ ምዕራፎች ውስጥ ይመደባሉ። የመጀመሪያዎቹ 11 ምዕራፎች 2000 ዓመታትን ሲሸፍኑ፣ ልብ በሉ የመጀመሪያዎቹ 11 ምዕራፎች ማለትም ከኦሪት ዘፍጥረት ምዕራፍ 1 እስከ ምዕራፍ 11 ያሉቱ 2000 ዓመታትን ሲሸፍኑ፣ ከምዕራፍ 12 እስከ ምዕራፍ 50 ያለው ታሪክ በሙሉ ግን በ350 ዓመታት ብቻ ነው የሚካተተው። እንግዲህ ወዳጆቼ የኦሪት ዘፍጥረት ምዕራፍ 11 ጥናታችንን ጀምረን እንድንጨርስ የረዳን እግዚአብሔር ለዘላለም የተመሰገነ ይሁን። በቀረው ጊዜያችን ደግሞ ከምዕራፍ 12 አንዳንድ ትምህርቶችን ጌታ መንፈስ ቅዱስ በሚያስተምረን መልኩ እንመለከታለን። አጮቼ የዚህ የኦሪት ዘፍጥረት ምዕራፍ 12 አብይ ሐሳቡ እግዚአብሔር አብርሃምን ጠራው። ፈጠን በሉ። እግዚአብሔር አብርሃምን ጠራው። ተስፋም ሰጠው። የአብርሃም ምላሽ እንዲሁም የአብርሃም እምነት መላላት የሚሉት ናቸው። የአብርሃም እምነት መላላት የሚሉት ይሆናሉ። በዚህ ምዕራፍ ውስጥ በእውነት ቀደም ብዬ እንደተናገርኩት ጌታ መንፈስ ቅዱስ ከአብርሃም ሕይወት ደግሞ ድንቅ ነገርን ያስተምረናል። ይህ ምዕራፍ ወደ ዘፍጥረት ሌላኛው ገጽታ አምጥቶናል። ከእንግዲህ ወዲህ ሁኔታው ሁሉ ለየት እያለ ነው የሚሄደው። ካሁን በኋላ ትኩረታችን ሁኔታዎች ላይ ሳይሆን ገጸ ባህሪያት ላይ ነው የሚያተኩረው። ልብ በሉ፣ ካሁን በኋላ ከምዕራፍ 1 እስከ ምዕራፍ 11 እንደተመለከትነው ትኩረታችን ሁኔታዎች ላይ አይሆንም፣ ይልቁንም ገጸ ባህሪያት ወይም በዚህ መጽሐፍ ውስጥ የተካተቱትን ሰዎች እንመለከታለን ማለት ነው። የምንመለከታቸው ሁሉ ታላላቅ ገጸ ባህሪያት ላይሆኑ ይችላሉ። ይሁን እንጂ ሁሉም ጠቃሚ ጎን አላቸው። በዘፍጥረት መጽሐፍ 4 ገጸ ባህሪያትን እናገኛለን። በሌሎች የመጽሐፍ ቅዱስ መጻሕፍትም እንዲሁ። በመጀመሪያዎቹ 11 የዘፍጥረት ምዕራፎች ስለ 4 ታላላቅ ክስተቶች ተመልክተናል። እነርሱም ስነ ፍጥረት፣ የሰው በኃጢአት መውደቅ፣ የጥፋት ውሃና የባቢሎን ግንብ የሚሉት ናቸው። እነዚህ 4 ክስተቶች ከምዕራፍ 1 እስከ ምዕራፍ 11 ውስጥ ተመልክተናቸዋል ወይም አጥንተናቸዋል ማለት ነው። በእነዚህ ሁኔታዎች ሁሉ የእግዚአብሔር ጉዳይ ከጠቅላላ የሰው ልጅ ጋር ነበረ። ከአዳምና ከአብርሃም በስተቀር እግዚአብሔር ለማንም አልተገለጠም። ልብ በሉ፣ ከአዳምና ከአብርሃም በስተቀር እግዚአብሔር ለማንም አልተገለጠም። ይሁን እንጂ እርሱ ከሰው ልጆች ዘር ሁሉ ጋር ግንኙነት ወይም መግባባትን ያደርግ ነበረ። በምዕራፍ 12 ውስጥ ግን መሠረታዊ ለውጥን እናያለን። አሁን ስለ 4 ግለሰቦች እንመለከታለን። ከእንግዲህ ወዲህ እግዚአብሔር ጉዳዩ ከማጋ ነው ማለት ነው፣ ከሁኔታዎች ጋር ሳይሆን ከሰው ጋር ነው። ልብ በሉ፣ ከእንግዲህ ወዲህ እግዚአብሔር ጉዳዩ ከሰው ጋር ነው። በዚህ ሰው አማካይነት ደግሞ እግዚአብሔር ምንን ይሠራል? ሕዝብን ይመሰርታል። በመጀመሪያዎቹ ጥቂት ክፍሎች የእምነት ሰው የሆነው አብርሃምን እናያለን። ዘፍጥረት ምዕራፍ 12 እስከ ምዕራፍ 23 ያለውን መመልከት ይቻላል። ከኦሪት ዘፍጥረት ምዕራፍ 12 እስከ 23 ያለውን ይመለከቷል። ከዚያ በኋላ ይስሐቅ ተወዳጁን ልጅ እናገኛለን። ይህንን በተመለከተ ከኦሪት ዘፍጥረት ምዕራፍ 24 እስከ ምዕራፍ 26 ያለውን ይመለከቷል። ከምዕራፍ 24 እስከ ምዕራፍ 26 ቀጥሎ ደግሞ የተመረጠና በጥፋቱ ምክንያት የተቀጣውን ልጅ ያዕቆብን እናገኛለን። የተመረጠና በጥፋቱ ምክንያት የተቀጣውን ልጅ ያዕቆብን እናገኛለን። ይህ ደግሞ ከኦሪት ዘፍጥረት ምዕራፍ 27 እስከ ምዕራፍ 36 ያለውን ያጠቃልላል። ከምዕራፍ 27 እስከ ምዕራፍ 36 በመጨረሻም የዮሴፍን መከራና ከዚህም የተነሳ ያገኘውን ክብር እንመለከታለን። ይህ ደግሞ ከምዕራፍ 37 እስከ ምዕራፍ 50 ያለውን ያጠቃልላል ማለት ነው። የእግዚአብሔርን ቃል ለመረዳት ወገኖቼ እነዚህ 4 የነገድ አባቶች በጣም ይጠቅሙናል። ታሪካቸውንም ከቀሪው የዘፍጥረት መጽሐፍ መመልከት ይቻላል። እግዚአብሔር አብርሃምን ሲመርጥ ታላቅ የእምነት ሰው መርጧል። ወዳጆቼ አልተሳሳትም። በየትኛውም መለኪያ ቢሆን የአብርሃም ታላቅነት አንዳችም ጥርጥር የሌለበት ጉዳይ ነው። ለመሆኑ ብዙ ጊዜ እገሌ ትልቅ ሰው ነው የምንለው በምን መለኪያ ላይ ተመርኩዘን ነው? ወይም የሰው የትልቅነቱ መለኪያ ምንድን ነው? አንዳንድ ጊዜ በሰውየው ዝነኛነት ሊሆን ይችላል። እንደዚያ ከሆነ አብርሃምም ዝነኛ ነው። በዚህ ሬዲዮና ቴሌቪዥን በተስፋፋበት ዘመን እንኳን ሰዎች ከሀገራቸው ፕሬዝዳንቶችና ጠቅላይ ሚኒስትሮች ይልቅ ብዙ የሰሙት ወይም ብዙ የሚያውቁት ስለ አብርሃም ነው። ሶስቱ ታላላቅ ሃይማኖቶች ማለትም አይሁድ፣ ክርስትናና እስልምና ከአብርሃም ጋር አንድ አይነት ትስስር እንዳላቸው ነው አጠንክሮ የሚናገሩት። ሌላው የትልቅነት መለኪያ ደግሞ የተሟላ ባህሪ ነው። እገሌ ትልቅ ነው ስንልን እገሌ ወይም እገሊት ትልቅ ናት ስንል የተሟላ ባህሪ ሲኖራት ወይም ሲኖረው ነው። አብርሃም በልግስናውና በቸርነቱ ይታወቃል። ይህ ባህሪው ነው ርስትን በተመለከተ ከአንድ ዘመዱ ጋር ለመግባባት ሲፈጠር ወገኖቼ ላይን ደስ ያለውንና ያማረውን መርጦ ይኸው ዘመዱ እንዲወስድ ከእርሱም ምርጫ የተረፈውን ግን አብርሃም ራሱ እንደሚወስድ ነበር የተናገረው። ታዲያ አብርሃም ትልቅ ሰው አይደለምን? ወዳጆቼ በዛሬው ቢዝነስ ወይም የንግድ ዓለም ሆን ብሎ የሚበለጥ ሰውን ፈልጎ ማግኘት ይቻላልን? ለሰዶም ንጉሥ ምን ነበር ያለው? ከዘረፈው ቅንጣት ያክል ምንም ነገር አልወሰደም። ምክንያቱም የኔ ተስፋ በእግዚአብሔር ነው ነበር ያለው። በሶስተኛ ደረጃ ታላቅ ሰው ለወቅቱ የሚሆን ቁራጥ ያላማ ሰው መሆን አለበት። ተመልከቱ፣ ታላቅ ሰው ለወቅቱ የሚሆን ቁራጥ ያላማ ሰው መሆን አለበት። ትክክለኛው ሰውና ትክክለኛው ጊዜ በተገቢው ስፍራ መገናኘት አለባቸው። በአራተኛ ደረጃ ታላላቅ ሰዎች የእምነት ሰዎች ናቸው። እንደሚታወቀው አብርሃም ታላቅ የእምነት ሰው ነው። በጣም የሚገርማችሁ ነገር ታላላቅ ሰዎች ምንም እንኳ ክርስቲያኖች ባይሆኑም፣ ምንም እንኳ ሃይማኖት ባይኖራቸውም በአንድ ዓላማና ግብ ጠንካራና ጽኑ እምነት አላቸው። በመጽሐፍ ቅዱስ ውስጥ ስለ አብርሃም የተነገረው ትልቁ ልብ በሉ በመጽሐፍ ቅዱስ ውስጥ ስለ አብርሃም የተነገረው ትልቁ ነገር አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ነው። ሮሜ ምዕራፍ 4 ቁጥር 3ን ይመለከቷል። የዘፍጥረትን መጽሐፍ ስናጠና እግዚአብሔር 7 ጊዜ እንደተገለጠለት እናያለን። እንዲህም ሲባል አብርሃም ፍጹም ሰው ነበር ወደሚል ስህተት እንዳንደርስ ጥንቃቄ ማድረግ አለብን። ወደፊት እንደምንመለከተው ወገኖቼ ብዙ ጊዜ ይህ ሰው ሲወድቅ እናያለን፣ ብዙ ጊዜም ተሳስቷል። እግዚአብሔር 4 ፈተናዎችን አቀረበለት። 4ቱንም አብርሃም ማለፍ አልቻለም። ይሁን እንጂ እንደ ስምዖን ጴጥሮስ ወዲያውኑ ተነሳ እንጂ በወደቀበት አልቀረም። ክብሯን አድማጮቼ አንድ ነገር እርግጠኛ ሆኜ ልነግራችሁ ፈልጋለሁ። እግዚአብሔር ልባችሁንና ሕይወታችሁን ነክቶ ይሆናል፣ ደግሞ ደጋግሞ ውድቀት ያጋጥማችሁ ይሆናል። ዛሬ እንዳሰባችሁት ወጥታችሁ አልገባችሁ ይሆናል። ባለፈው ጊዜ እንደ ጸለያችሁ በእግዚአብሔርም ፊት እንደ ተሳላችሁ እንደ ማላችሁ ላትመላለሱ ላትኖሩም ትችሉ ይሆናል። ሆኖም በፍጹም በዚያ ውድቀት ውስጥ አትጠፉም። ድንቅ የሆነች የጌታ እጅ በዘመናት መካከል በመዛሏ በመልከሟም ታምታ ተወቅሳ አትታወቅም። ከፍ ታደርጋችኋለች፣ ከወደቃችሁበት አዘቅትም ደግሞ ታወጣችኋለች። ስለዚህም ከእግዚአብሔር እጅ በታች ራስህን የጣልክ ወይም የጣልሽ አንተ ወይም አንቺ ሆይ ወደ ተለያዩ ተራሮች ከማየት ወደ ጌታ አሁንም ዐይኖቻችሁን እንድታቀኑ አሳስባችኋለሁ። ድካምህ ወንድሜ ሆይ፣ ችግርህ አበሳህ፣ ለምለሙን ሕይወትህን ያጠወለገ ጉልበትህን ያላላ የችግርህ ቋጠሮና መንስኤ ሁሉ በቀራንዮው ጌታ በኢየሱስ ወደ ሲኦል ካንተ ላይ አንድ በአንድ ይራገፋሉ። አበሳህንም ትረሳለህ። ድንቅ አምላክ እንደ ብርቱ ችንካር በማሳ ውስጥ ይተክልሃል። ኦ ስሙ ይባርክ። ለአብርሃም እንደ ተሰጠው እንደ ገና አዲስ ጅማሬ ታደርጋለ። ከአብርሃም ሕይወት የምንመለከተውም ወዳጆቼ የምንማረውም ይህንን ነው። እግዚአብሔር ለዘላለም እየተመሰገነ
ከኔ በላይ ለኔ የሚያስብልኝ ጌታ አለና ከኔ በላይ ለኔ አባት አለና አልጨነቅም አልሸበርም ምን ይሆናል
እግዚአብሔር ስለዚህ ድንቅ ቃሉ አሁንም ይክበር ይመስገን ይያል እዚሁ እንሰናበታችኋለን እናደሩ
Turn it.